ከሚቀርቡላችሁ ጉዳዮች መካከል
ባላ መስራት ጀመርኩት እኔ ከ10 አመት በላይ ሁሉን ተለየ አሪፍ ነው እና መሰዳደሪያ የገዝኝ እየተጣላ ነው መጣላ ነው የሚኖረው ምንም አፈድገው ያለባቱ መፈድጋቸው ምንም ይጣላ ነው የገዝኝ እንጂ
ኢትዮጵያ ውስጥ ዘመናትን ያስቆጠረው የሀገሪውን መጠጥ በዘመናዊ መንገድ ለደንበኞች ለማቅረብ ያለመ በወጣቶች የተቋቋመ ድርጅት ከሰሞኑ ስራ ጀምሯል። ሴሎ ክራፍት ጠላ ይሰኛል። ከድርጅቱ መስራች እንዲሁም ቀደም ብለን ከሰማናቸው የድርጅቱ ሰራተኛ ፋሲካ አስተሙ ጋር ያደረግነው ቆይታ በምሽቱ ይደመጣል።
እንደኔ ህዝብ ፊት ቆጡ ጥቂት ሰው ጀርባ እጅግ ብዙ በተመሳሳይ ሁኔታ ወይም በከፋ ሁኔታ ውስጥ ያለፉ ሰዎች አሉ። ግን ፊት ለፊት ወጥተው መናገር አይችሉም። ምክንያቱም ኩባንያዎቹ ህይወታቸውን ያበላሹታል።
በዓለም የቴክኖሎጂ መድረክ ላይ ስማቸው የጎላ ከመጡ ጥቁር አሜሪካውያን መካከል አንዷ የሆነችው ትምኒት ገብሩን ነው ቀደም ብለን ሰማናት። ትምኒት ገብሩ ለጥቁሮችና ሴቶች ፍትሃዊ ቴክኖሎጂ የሚታገል የሰው ሰራሽ ልህቀት ምርምር ተቋም መስርታለች። ሙሉ ዘገባው እንዲሁ በምሽቱ ይደመጣል። እኔ ለሌሎች ጉዳዮች ተካትሩበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ንጉሥ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎችን እንስማ። ኤደን ገረመው
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አምሽታችኋል? በአፍሪካ ቀንድ የዩናይትድ ስቴትስ ልዩ ልዑክ በሰባና ፖለቲካዊ ቀውስ የሚናጠውን ቀጠና ኃላፊነታቸውን በመተው ሊለቁ መሆኑ ተሰማ። የአፍሪካ ቀንድ ልዩ ልዑክ ዴቪድ ሳተርፊልድ በተሾሙ በሶስት ወራት ከስልጣናቸው ሊለቁ መሆኑን ማንነታቸው ያልተጠቀሰ የቀድሞ ኃላፊ ፎሬን ፖሊሲ ለተሰኘ መጽሔት አስታውቀዋል። ሳተርፊልድ ለረጅም ጊዜ ልምድ ያላቸውን ነገር ግን በዚሁ ኃላፊነት ላይ ተአዳመት ያነሰ ጊዜ ብቻ ያገለገሉትን ጄፍሪ ፌልትማንን ተክተው ነበር በቦታ የተሾሙት። መጽሔቱ በዴቪድ ሳተርፊልድ ፋንታ ምክትላቸው ልዩ ልዑክ ኤንቮይ ፔቶኖፕ ኃላፊነቱን በመውሰድ የሽግግሩ ሚና እንደሚጫወቱም ጨምሮ አስጠቋል። ይሁን እንጂ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሳተርፊልድ ከስልጣን መልቀቃቸውን ለማረጋገጥም ሆነ ለምን እንደሚለቁ ለማሳወቅ ፈቃደኛ አለመሆኑን ፎሬን ፖሊሲ ጨምሮ አስጠቋል። ሳተርፊልድ እንደ አውሮፓውያን አቆጣጠር በ2020 ዓመተ ምህረት የተጀመረውና 2 ሚሊዮን ሰዎችን ያፈናቀለው የኢትዮጵያ መንግስትና በትግራይ ህዝቦች ነጻነት ግንባር ህወሓት መካከል ያለው ስምምነት ለማምጣት ይሰሩ ነበር። ከዩጋንዳ ሆይማ ከተማ በመነሳት በታንዛኒያ እስከሚገኘው የህንድ ውቅያኖስ ጠረፍ ድረስ የሚጓዘውና አውዛጋቢው የአፍሪካ ድፍድፍ ነዳጅ ቱቦ መስበርን በመቃወም የአካባቢ ጥበቃ አክቲቪስቶች ድምጻቸውን አሰሙ። አክቲቪስቶቹ ባንኮችና የመድህን አገልግሎት ሰጪ ተቋማት ድጋፍ እንዲያደርጉም ጥሪ አቀርበዋል። ተጽዕኖ ፈጣሪ አክቲቪስቶች የሆኑት ቨኔሳ ናካቴና ሂልዳ ናካቡዬ አፍሪካ ከቅሪተ አካል የሚመነጭ ከነዳጅ ዘይት እራሷን ማራቅ አለባት ሲሉ የነዳጅ መስመሩን በመቃወም ሰልፉን ደግፈዋል። የተለያዩ የአካባቢ ጥበቃ ቡድኖች የጀመሩት የሃሽታግ እንቅስቃሴም እጅግ ብዙ ባንኮችና የመድህን ዋስትና የሚሰጡ ተቋማት ድጋፋቸውን እንዲያቋርጡ እያደረገ ይገኛል። በዚህ ሳምንትም አሊያንስ ግሩፕ የተሰኘ የመድህን ተቋም እራሱን በማግለሉ ፕሮጀክቱ ጋሬጣ ገጥሞታል። በመጨረሻም የዩክሬኑ ፕሬዝዳንት ቮልዲሚር ዘለንስኪ የእርዳታ ጥሪን ተከትሎ ዩናይትድ ስቴትስ የ750 ሚሊዮን ዶላር ተጨማሪ የጸጥታ ድጋፍ እንደምታደርግ ይጠበቃል። በኮንግረስ ውስጥ ያሉ አንድ ከፍተኛ የእርዳታ ኃላፊ የአሁኑ እርዳታ ሀውሰር የተሰኘውን የጥይት ማስወንጨፊያን ጨምሮ ከባባድ መሳሪያዎችንም እንደሚያካትት ለሮይተርስ ጠቅሰዋል። ነገር ግን የመጨረሻ ጥቅሉ ላይ እየተነጋገረ ነው ሲሉም ማስታወቃቸውን ሮይተርስ ዘግቧል። ከዚህ ቀደም በተለገሰው የ300 ሚሊዮን ዶላር የጸጥታ ድጋፍ አማካኝነትም የዩክሬን ኃይሎች መጋዝ ያላቸው ድሮኖችን፣ ታንኮችን መበታተን የሚችሉ የሚሳኤል ጫፎች በበቂ ሁኔታ እንደተሰጧቸው አንድ ከፍተኛ የዩናይትድ ስቴትስ ባለስልጣን አስታውቀዋል። ቀሪ ድሮኖችም በቀጣዩ ሳምንት ከተጨማሪ ጸረ ታንክ ሚሳኤል ጋር ወደ ዩክሬን እንደሚገቡ ይጠበቃል። ዋይት ሀውስ ትላንት ማክሰኞ ዕለት ባወጣው መግለጫም የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን እና የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን ዩክሬን ላይ በሩሲያ እየተፈጸመ ያለውን ጥቃት ለመከላከል የጸጥታና የሰብአዊ ድጋፍ ለማድረግ ቃል መግባታቸውን አስታውቋል። አድማጮች ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የሮም ምሽት መሰናዶች ጋር አመሹ ዘንድ ወደ ሀብታሙ ስዩም እመልሳችኋለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደን ገረመውን ላጫጭርችው ዜና እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ወደ እናንተ እየቀረበ ያለ ልዩ የወጣቶች መርሃ ግብር ነው። ለዛሬ ወደ ያዝንላችሁ የመጀመሪያ ዘገባችን ይሻገር። በቱሪዝሙ ዘርፍ ውስጥ ተቀጥሮ ይተዳደር የነበረው ወጣት ዮሐንስ አይቸው በኮቪድ ምክንያት ገበያ እየቀነሰ ሲመጣና ስራ ሲጠፋ አንድ አመት ሙሉ ስራ አጥቶ እንደተቸገረ ይናገራል። ይሁንና የኮቪድ ጽሙና ጊዜ ከዚህ ቀደም ሲያስበው የነበረውን የንግድ ሀሳብ እንዲሞክር ያደረገው ሲሆን አሁን ላይ በዚሁ ስራ ስኬታማ ሆኗል። ሴሎ ክራፍት ጠላ በአሁኑ ሰዓት ለብዙ ጠላ መጥመቅ የሚችሉ እናቶች የስራ እድል መፍጠር የቻለ ሲሆን ባህላዊውን የእናቶቻችንን የቤት ውስጥ ቢራ ወይንም ጠላ ከጓዳ አውጥቶ በክብር እንዲቀርብም ማድረግ ችሏል። ኤደን ገረመው ከዮሐንስ አይቸውና በሴሎ ክራፍት ጠላ የጠማቂዎች ኃላፊ ከሆኑት ከወይዘሮ ፋሲካ አስፈሙ ጋር ቆይታ አድርጋለች። ቆይታችን የሚጀምረው ዮሐንስ ስላጀማመሩ ከሚያብራራበት ነው።
ኮሮና በሽታ ሲመጣ ብዙ ነገሮች በቱሪዝም ላይ ያለው ቱሪስቶችን ወደዚህ እንዳይመጡ መንገድ ሲዘጋ ምናምን ሁሉ ነገር እየተቋረጠ ሲመጣ ለአንድ አመት ያክል እጩዬ ነበረ። ግን የዚህ የጠላ ሀሳብ ደግሞ ከድሮ ጀምሮ በጣም ውስጥ የነበረ ስለሆነ አንዳንዴ ኮሮናን ባለለት ሆነሆን አለ። እንደሚታወቀው ጠላ ከጥንት ጀምሮ የነበረ እና ማንኛውም ህብረተሰብ የሚያውቀው በአንዳንድ አካባቢዎች ቢሆን በየቀኑ በየመኖሪያ ቤት ውስጥ የማይጠፋ ነው። ግን ያንን ነገር ግን ከነበረው አሰራር ለውጥ እና ደግሞ ለጠላ ያለውንም ቫሊዩ ጨምሬለት የተፈጥሮ ነው ክሪካልና የማይጨመርበት በእጅ የሚሰራ በንጹህ እህሎች ተመርጦ በሚሰሩ እህሎች የሚሰራ ወደ ገበያ መግባት እንዳለበት እና ተቀባይነት እንዲያገኝ ለማድረግ ዋናው አላማው በተወሰነ መልኩ ተቀባይነት እያገኘ ነው። አሁን ፈላጊም እየጨመረ ነው። ቆንጆ እየሆነ ነው።
ጠላውን ይዛችሁ ይህንን ነገር በሆቴል ቤት ደረጃ እናቀርብ ስትሉ መጀመሪያ የነበረው አስተያየት ምን ይመስላል?
ጀምር ነው አሁን አንድ አመት ሆኗል። ግን ወደዚህ ወደ ሆቴል ውስጥ ማስገባው የተለያዩ አስተያየቶች ሰጡ ነበረ። ቅርብ ጓደኞችም ከቅርብ ቤተሰብም እንዴት ጠላ ተሰርቶ ይገኛል ገንዘብና ጊዜና ሰዓት መግደል ነው የተለያዩ አስተያየቶች ነበሩ። እኔ በውስጥ ያመነው ነገር ስለነበረ ክፍተቱን ደግሞ ታይቶ ነው። ምክንያቱም የሚያስጠላ ስለመወድና ጠላ ለማግኘት ስፈልግ ወይ በዓላቶች መጠበቅ አለበት ወይም ደግሞ አንዳንድ ቦታ ሲኬድ ደግሞ ትንሽ ጥራቱም ደህናውም ማለት ነው ቤቶች ሲሆኑና ለመጠቀም ያስቸግር ነበረ። ግን ይህን ነገር የመጣውም ደግሞ አንደኛ ሁላችንም ያለንን ለባህላችን ለራሳችን ያለን አመለካከት ከሱ ማድረግ እንዳለብን ስላወሱ እሱን አሰብኩኝና አንድ ወደ ቦሌ አካባቢ አንድ በመከራየት ጀመሩ። ግን እንደተባለ ሳይሆን አሁንም ድረስ ጥሩ ተቀባይነት አግኝቶ ሰውም እየወደደው እስካሁን ድረስ አንድ አመት አልፏል።
በጣም ደግሞ ለየት ባለመልኩ በማህበራዊ ሚዲያ ላይም የጠላቂ ጣውን የሚጋገሩትን ሴቶች እና እናቶች እያስተዋወቃችሁ በስራ ላይ የሚሳተፉትን ገበሬዎችም እያሳያችሁ ነው የምታስተዋውቁት እና እስቲ ጥቂት ስለ እነዚህ እናቶች እንገብኝ።
መጀመሪያ በአንድ ሰው ነበር የተጀመረ ሰው አንድ ጠላ ጠማቂ እና ያሳርገን ነበር። ስንቦታችንን የነበረውም በዛ ያሉ ሴቶች በተለይ በቤት ውስጥ የሚሆኑ ወይ ሲንግል እናቶች ሲሆኑ ለብቻቸው ልጆች የሚያሳድጉ እናቶች ይህ የሚከፈትላቸው አንደኛ ሙያው በእጃቸው ነው። በቀላሉ ሊያግዙን ይችላሉ። በቀላሉ አብረው ሊሰሩ ይችላሉ። በዛ ደግሞ እጃቸው ላይ ባለው ሙያ እኛንም ጠቅመው እነሱም ተጠቅመው እንደገና ደግሞ ጠላንም ወደ ከፍ ወዳለ ደረጃ ለማሳደግ በፊት ከነበረው አመለካከት ወጥቶ ከፍ ወዳለ ፌስቡኮቹንም እንደዛ በዛ መጠን የተጠቀምኩት በጣም ብዙ ሴቶች አሉ። አሁን በጣም ሚጋዙ ብቅል የሚያበቅሉ የጣሻሮ የሚቆሉ እነዚህ እንጨት ምናምን ውሃ የሚያመጡ ብዙ አይነት ሰዎች አሉ። እሱን መጠቅለያላችን ይሄ ነገር ከተጠቀምንበት እኛም ልንለወጥ እንችላለን የሚል ተሳሰብ እንዲይዙ ነው። ምክንያቱም ሁል ጊዜ በእጃቸው ያለ ወርቅ አለ ግን ያንን ነገር ወጥቶ ገንዘብ የሚሆን አልመሰላቸውም። እንደገና ደግሞ እንስራም ቢል እንኳን ከእጅ ወደ አፍ ነው እንጂ ወደ ተሻለ ህይወት አይወስዳቸው። እነሱም ተጠቃሚነታቸው ይጨምራል ማለት ነው።
የጠላዎቻቸው ስሞች እንደምትጠቀሙት ግብአቶች የተለያዩ ናቸው ድናቸው ጥቂት ይበሉኝ።
አሁን የጠኛ አይነት የጠላ አይነት አለ። እያንዳንዱ የተለያየ ዋጋ አላቸው። በአብዛኛው ተመሳሳይም የሆኑ ዋጋ አላቸው። ለምሳሌ በስንዴ የሚሰራው መብረቁ ለነዋል ትንሽ ጠንከር ያለ ስለሆነ፣ በዳጉሳ የሚሰራው ደግሞ መስተፋቅር ብለነዋል፣ በበቆሎ የሚሰራ ኮንዲሽያም ይባላል። እና ደግሞ እነዚህ እህሎች ተቀላቅለው ጤፍም በቆሎም ስንዴም ገብሱም አንድ ላይ ደግሞ የሚሆንበት ደግሞ አንድነት ብለነዋል። የገብሱም ደግሞ ሶምሶማ ብለን እንጠራዋለን። የዘንጋ ደግሞ እሸቴ ለማወቅ ተምለታል። አለማዊ እሸቱ የገሰነ ገሰን ነበረ ዝንጋዳ እያለ እና እሱንም ለማስታወስ የሰየነው ስም ነው እሸቱ ይለናል። ሌላ ደግሞ በማር የሚሰራ አለ። የጤፍ ደግሞ አለ። የጤፍ ደግሞ ገነት ይለናል። ከሁሉም ዋጋውን ወረድ የሚለው የጤፍ ነው። 65 ብር ነው እሱ በኩባያ። ወደፊት ደግሞ የምንጨምራቸው ጠላዎች ይኖራሉ።
ሌላው ደግሞ ዜሮ ዌስት ወይም ደግሞ ከብክነት የጸዳ የንግድ አሰራር እንደምትከተሉ አይቻለው በማህበራዊ ድረገጻችሁ ላይ ስታስተዋውቁና፣ ዜሮ ዌስት የሚባለው ወይም ከብክነት የጸዳው ማለት ምን ማለት ነው?
ዜሮ ዌስት ማለት እንዳለ የምንጠቀማቸው እህሎች ለምሳሌ አተላውን ከጠላው ከወጣበት በኋላ አተላውን አንጥለው እዚሁ በአዲስ አበባ ከተማ ያሉ አርብቶ አደሮች አሉ እና ለእነሱ ነው ዴይሊ የምንሰጠው። በነፃ ነው።
ወይዘሮ ፋሲካ አሰሙ የሁለት ልጆች እናት ሲሆኑ በሴሎ ክራፍት ጠላ ውስጥ የጠማቂዎች አስተባባሪ ናቸው። በዚህ ስራ ላይ ስላገኙት ጥቅም እንዲህ ይገልጻሉ።
ጠላ መስራት የጀመርኩት እኔ ከአስር አመት በላይ ሁሌም ጠላ አሪፍ ነው። ጠላ መተዳደሪያ የገቢ ምንጭ ከጠላ ነው። በጠላ ነው የምኖረው። ምንጭ የምናፈልገውም ያለባቱ ማፈልጋቸው በነሱ ጠላ ነው የገቢ ምንጭ። ወደ ሴሎ ጠላ እንዴት ልመጣ ቻልኩ መሰለሽ? ጆን ነው እንዲገባ ያደረጉ። ሴሎ በጣም ጥሩ ነው። በጣም የብዙ ሴቶች የስራ እንትን ተረፍቷል። ለእኔም ለራሴ ለስምንት አመት አጋር የነበርኩ በሴሎ ምክንያት ተዋወቁም ከነጆን ጋር ታከም ቋንቋ ምንይሽ ነው ዘለን መስከረ በስሬ ስንት ሴቶች አሉ መሰረት የሚተዳደሩ በሴሎ ጠላ የሚሰሩ አምስት ሴቶች አሉ።
ወይዘሮ ፋሲካ ወደፊት የራሴን ጠላ ቤት በትልቁ የመክፈት ህልም እንዲኖረኝ አድርጓል ይላሉ። ሴሎ ክራፍት ጠላ ስናጠቃልል ታዲያ አቶ ዮሐንስን አንድ የመጨረሻ ጥያቄ አነሳውላቸው። ወደፊት እቅዳችሁ ምንድን ነው የሚል
አሁን በቀጣይ ብዙ ፈላጊዎችን እያገኘን ስላለና ምርትንም እምን ማውጣት ስለፈለግን አሁን እንደ ቬንደሮች የተመረጡ በከተማ ውስጥ ያሉ እሱ ለማከፋፈል ጀምረናል። አሁን ቬንደሮች የምንሰጣቸውን ጠላ ፓስቸራይዝ ለማድረግ እየሞከርን ነው። በጣም ብዙ ከቆየ የአራት ቀን የአምስት ቀን ነው ብሎ የመቆንጠት ባህሪ አለ። ግን አሁን እስከ አስር ቀን ድረስ እንዲቆይ እያደረግነው ነው። እሱን በሂደት እያስተካከል ነው እንሄዳለን። እውቀትና ፕሪሚየም ደጋፊ ይፈልጋል። ሌላ ምንድነው ለማለት የምፈልገው ጠላ ያው እኔም ቤት ባይሆን ብዙ ጠላቤቶች ስላሉ እንዲጠቀም አንደኛ ሀገሪቷም ኢኮኖሚ በጣም ይጠቅመናል።
በጣም ነው መሰግነው ስለነበረን ቆይታ አቶ ዮሐንስ ጉርስጥልኝ።
እኔም አመሰግናል።
ጋቢና ቪኦኤ ነው እየተከታተላችሁ ያላችሁ። እስከ አሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አድማጮቻችን እንዲሁም ተመልካቾቻችን ወደ ቀጣዩ ዝግጅት እናቅና። ከአመታት በፊት ጎግል ከተሰኘው ግዙፍ የቴክኖሎጂ ኩባንያ የተባረረችው ትምኒት ገብሩ ለጥቁሮችና ሴቶች ፍትሐዊ ቴክኖሎጂ የሚታገል የሰው ሰራሽ ልህቀት የምርምር ተቋም መስርታለች። ተቋሙ እንደ ፎርድ እና ማካርተር ፋውንዴሽን ከመሰሉ ትልልቅ ተቋማት የ3.7 ሚሊዮን ዶላር ድጋፍ የተደረገለት ሲሆን ጥቁር ሴቶችን ጨምሮ በቴክኖሎጂ መገለል የሚደርስባቸው የማህበረሰብ አካላት ዙሪያ በገለልተኝነት እንደሚሰራ ትምኒት ለአሜሪካ ድምፅ ተናግራለች። ስመኝሽ የቆየ በተለይ ጥቁር ሴቶች በሰው ሰራሽ ልህቀት ውስጥ የተሻለ ቦታ እንዲኖራቸው ትምኒት እያደረገችው ስላለው እንቅስቃሴ ለማወቅ ተከታዩን ዘገባ አጠናክራለች። ቀጥሎ ይቀርባል።
So it has been over a year since you were pushed out of Google.
ከጉግል በግዳጅ ልትወጪ ከተደረገ ከአመት በላይ ሆኖታል። በዚህ ጊዜ ውስጥ ደግሞ የቴክኖሎጂ ዘርፉ በተለይ ለጥቁር ህዝቦችና ሴቶች ፍትሃዊ ዓለም ሆኑን ይልቁንም አፋኝ መሆናቸውን በመግለጽ ድምጽሽን ስታሰሚ ቆይተሻል። ይህ ጊዜ ላንቺ ምን ይመስል ነበር?
Well, it was not easy.
አላላል ነበር። ፊት ለፊት ግልጽ የማይታዩ በርካታ ነገሮች ከጀርባ ይካሄዱ ስለነበረ ብዙ ድጋፍ ማግኘቴ ደስ ብሎኝ ነበር። ከብዙ ተቋማትና የቴክኖሎጂ ማህበረሰብ ድጋፎችን አግኝቻለሁ። እያደገ የሚሄድ እንቅስቃሴም ነበር። ግን ደግሞ ከጀርባ ብዙ ዛቻዎችና ፈተናዎችም ነበሩ። ያ በጣም አስቸጋሪ ነገር ነበር። እነዚህ ኩባንያዎች ዓለምን ነው የተቆጣጠሩት። ስለዚህ ኩባንያዎቹን ተቃውመሽ ድምጽሽን ካሰማሽ በቀላሉ ሊያጠቁሽ ይችላሉ። ስለዚህ ቴክኖሎጂው እንዴት ፍትሃዊ ይሆናል የሚለው ብቻ ሳይሆን ከነሱ ጋር የሚሰሩት ሰራተኞች ድምጻቸውን ማሰማት እንዲችሉ እንዴት ጥበቃ ሊያገኙ ይችላሉ የሚለውን ሊታሰብበት ይገባል።
You know, fighting corporates can be, you know, very difficult for anyone.
እርግጥ እንዳልሽው ከግዙፍ ኩባንያዎች ጋር ትግል ውስጥ መግባት ለሁሉም ሰው ከባድ ሊሆን ይችላል። ነገር ግን አንቺ ጥቁር ሴት በመሆንሽ ነገሮች የበለጠ አስቸጋሪ እንዲሆኑ አድርጓል ትያለሽ?
Yes, definitely, because I also spoke up. I wasn't...
አዎ ድምጼን በማሰማቴ ብቻ አስቸጋሪ ነበር። እኔ ብቻ አልነበርኩም በዚህ ጉዳይ ድምጼን የሚያሰማው። ግን የኔ ከጉግል መባረር ድንገት የሆነ ነገርም አልነበረም። እዛ ስራ በነበረበት ጊዜ በሙሉ የተለያዩ ነገሮች ሲፈጠሩ ነበር። ስለዚህ ጥቁር ሴት ከመ ጋር ይገናኛል። ግን ደግሞ አለቃዬን ጨምሮ ሌሎች ሰዎችም ተቃውሟቸውን ሲያሰሙ ያጸፋ እርምጃ ደርሶባቸዋል። ስለዚህ እንደኔ ህዝብ ፊት ከወጡ ጥቂት ሰዎች ጀርባ እጅግ ብዙ በተመሳሳይ ሁኔታ ወይም በከፋ ሁኔታ ውስጥ ያለፉ ሰዎች አሉ። ግን ፊት ለፊት ወጥተው መናገር አይችሉም። ምክንያቱም ኩባንያዎቹ ህይወታቸውን ያበላሹታል።
Do you think such unfair mistreatment by tech companies do you think it
በቴክኖሎጂ ተቋማት ውስጥ እንደዚህ አይነት ፍትሃዊ ያልሆነ አሰራር መኖሩ ሴቶች ወደ ቴክኖሎጂ የሙያ ዘርፍ በብዛት እንዳይመጡ መንገድ ዘግቶባቸዋል ትያለሽ?
Yeah, because you know in the US there is this
በጣም ምክንያቱም እዚህ ዩናይትድ ስቴትስ ውስጥ ለምሳሌ ጥቁር ሴቶችን ቁጡና ተናዳጅ አድርጎ የመሳል አመለካከት አለ። ፊልሞችን ወይም የቴሌቪዥን ፕሮግራሞችን ስታይ ጥቁር ሴቶችን ከምንም ነገር ጋር የማይገናኝ ያልተገባ የንዴት ባህሪ ሰጧቸዋል። ይሄ ከእውነታው ጋር የማይገናኝ የሰዎች አመለካከት ነው። በጉግልም መጀመሪያ ላይ የሰራችው ደረጃውን የጠበቀ አይደለም ለማለት ሞከሩ። ያም ደግሞ ራስን ይቻለ ሌላ የተዛባ አመለካከት ነው። ስለ ብዝሃነት ስትናገሪ ለምን ጥቁሮች አይቀጠሩም ብለሽ ስትጠይቂ መልሳቸው ከደረጃችን ዝቅ ማለት አንፈልግም የሚል ነው። ስለዚህ ታሪክን በደንብ ካየሽ ለጥቁር ሴቶች በታሪክ የተሰጣቸውን አመለካከት አይነት በቴክኖሎጂ ተቋማት ውስጥም ሲንጸባረቅ ታያለሽ።
ስለዚህ ያ ሴቶች ወደ ተቋማቱ እንደመጡ ተስፋ እንዲቆርጡ ያደርጋቸዋል።
It's not even being discouraged from joining tech companies.
ተስፋ ማስቆረጥ ብቻ አይደለም። በመጀመሪያ ለመቀጠር ሲመጡ ማለፍ ያለባቸው ብዙ ቀለበቶች አሉ። ለምሳሌ ከእኔ በፊት የተባረረች ኤፕሪል ኪርሊ የምትባል ሌላ ጥቁር ሴት ነበረች። ሰራተኞችን እየመለመለች ወደ ጉግል እንዲመጡ ማድረግ ነበር ስራዋ። እናም ጥቁሮች ከሚማሩባቸው ዩኒቨርሲቲ ውስጥ ሰዎችን ለማግኘት ስትሞክር ምን አይነት ከባድ ፈተናዎችን እንዲያልፉ እንደሚያደርጓቸው ትናገራለች። የሚፈልጓቸው ሰዎች ሲሆኑ ግን እነዛን ቀለበቶች ያዘልሏቸዋል። ያንንም ደግሞ ለነበርኩበት ቡድን ሰው ለመቅጠር በመሞከርበት ጊዜ አይቻለሁ። እነዚህ ልጆች የማስተርስ ዲግሪያቸውን ሲሰሩ ማንንም የሌለውን ሽልማት ያገኙ ወይም ከመታሰቢው በላይ አስደናቂ የድጋፍ ደብዳቤ ያላቸው ናቸው። እንደዛም ሆኖ ግን ምክንያት ይፈልጉባቸዋል። ይሄ ሰው እዚህ ጋር መገኘት አልነበረበትም ወይም ሌላ ተጨማሪ ፈተና ውስጥ ማለፍ አለበት ይላሉ። ያንን አልፈሽ ከተቀጠርሽ በኋላ ደግሞ የሚገጥም ፈተና አለ። ስለዚህ እንዳይቀጠሩ ብቻ ሳይሆን ከገቡም በኋላ በአጠቃላይ ጤናማ የሆነ የሥራ ህይወት እንዳይኖራቸው ከሚያደርግ አንድ እንቅፋት ወደ ሌላ እየተሻገርሽ ነው የምትሄጂው። ጥቁር ሴቶች ሲጀምር ብዙ አይደሉም፣ ግን በከፍተኛ ቁጥርም ስራቸውን ለቃሉ።
You are a co-founder of Black AI and now you have
እንግዲህ በርግጥ ቀደም ሲልም ጥቁሮች በሰው ሰራሽ ልህቀት ዘርፍ ያላቸው ተሳትፎ እንዲጎለብት የሚያግዝ ተቋም የጋራ መስራች ነበርሽ። አሁን ደግሞ ለፍትሃዊ ቴክኖሎጂ የሚታገል የሰው ሰራሽ ልቀት የምርምር ተቋም መስርተሻል። ተቋሙ ምን ላይ ነው የሚሰራው? በአፍሪካና በሌሎች ዓለማት የሚኖሩ ጥቁር ሴቶች ወደ ዘርፉ እንዲመጡ ሲያበረታታል?
ተቋማችን እንደዚህ አይነት ለውጥ ለማምጣት ነገሮች ከስር መሰረታቸው መቀየር አለባቸው ብሎ ያምናል። ስለዚህ ከገንዘብ ድጎማ ጀምሮ የተለየ አሰራርን የሚከተል ተቋም ነው። ለምሳሌ ብዙዎቹ የሰው ሰራሽ ልህቀት ስራዎች የገንዘብ ድጋፍ የሚያገኙት ወይም ከወታደራዊ ተቋማት አለም ደግሞ ገንዘብ መስራት ላይ ብቻ ባተኮሩ ትላልቅ ተቋማት ላይ ነው። አንዳንዴ ቴክኖሎጂውን ለማህበረሰቡ ጥቅም የሰራነው ነው ሲሉ ልክ ታንክ ሰርቶ ታንኩ ከጦርነት ሌላ ምን ላይ መዋል ይችላል ብሎ እንደመጠየቅ ነው። ያንን አሰራር ነው መቀየር የምንፈልገው። ስለዚህ ለኔ ከተለያየ የሙያ ዘርፍ የተውጣጡ ባለሙያዎች መኖራቸው አስፈላጊ ነገር ነው። ኮምፒውተር ሳይንስ ወይም ሰው ሰራሽ ልህቀትን የተማሩ ብቻ ሳይሆኑ የማህበረሰብን አገነባብ ያጠኑ ሶሲዮሎጂስቶች ወይም የማህበረሰብ አጥኚዎች፣ የቴክኖሎጂን ታሪክ ያጠኑ የታሪክ ባለሙያዎችና እነዚህን አገናኝተው መተንተን የሚችሉ ባለሙያዎችን ያካተተ ቡድን ነው። ሌላው ያደረግነው ሰዎች ከአንድ ቦታ ሳይሆን ከተለያዩ ቦታዎች በሚኖሩበት ማህበረሰብ መካከል ሆነው እንዲሰሩ መፍቀዳችን ነው። ካሉበት ሳይንቀሳቀሱ ለወደፊቱ ዓለም አስተዋጽኦ ማድረግ ይችላሉ። ሶስተኛው ሰዎች በሳምንት 190 ሰዓት መስራት አለባቸው ይላልምንም። ይሄ ሞኝነት ነው፣ ትርጉም አይሰጥም። ብልህነትም አይደለም፣ ለጤናም ጥሩ አይደለም። ሰዎች ደግሞ በዛ መልኩ መኖር የለባቸውም።
Do you also incentivize women
to ለሴቶች የተለየ ማበረታቻ ይደረግላቸዋል?
በእውነቱ የተለየ ነገር አላደርግም። ግን መሰረታችንና አመራራችንን ስታዩ ሴቶች እንዲመጡ የሚያበረታታ ነው። አሁን ወደ 60% የሚሆኑት ሰራተኞቻችን ሴቶች ናቸው። ሴቶችን በተለይ እንቅጠር ብለን ምንም አናደርግም። ግን ተቋም ውስጥ ጥላቻ የለም። ሴቶች የጾታ ጥቃት ሳይደርስባቸው ስራቸው ሳይረብሽ ከወንዶች እኩል ተቀባይነት አግኝተው የሚሰሩበት ቦታ ነው። ጉዳይ እኮ ሴቶች ቴክኖሎጂ ፍላጎት የሌላቸው መሆኑ አይደለም። በጣም ብዙ ፍላጎት ያላቸው አሉ። ግን መግባት ወደ ሙያው ሲገቡም አያቆያቸውም። ስለዚህ መወሰን አለባቸው። ብዙዎቹ ጥለው ይሄዳሉ። ያ ካልሆነ ግን ብዙ መስራት የሚፈልጉ ሴቶች አሉ።
Today we are talking about women in the field of science technology specialists.
እንግዲህ ዛሬ በተለይ ሴቶች ወደ ቴክኖሎጂ ዘርፍ እንዳይመጡ የሚያግዷቸው ተግዳሮቶች ላይ ነው አተኩረን የተወያየነውና በተለይ በአፍሪካ ያሉ ወጣት ሴቶችና ተማሪዎች ወደ ሙያው መምጣት ቢፈልጉ ምን ማድረግ አለባቸው ብለሽ ትመክሪያቸዋለሽ?
I want them to know that what
እኔ የምላቸው በሙያ ውስጥ የሚያማርራቸው ነገር እነሱ የፈጠሩት ሳይሆን ከስር መሰረቱ በእንቅፋት የታጠረ ዑነታ መሆኑን እንዲረዱ እፈልጋለሁ። ያንን ታግለው እንዲያሸንፉ ደግሞ የሚያማክራቸው የሚደግፋቸው ሰው ቢያገኙ ወደፊት እንዲሄዱ ይረዳቸዋል። ወንዶች የሚሰሩትን መስራት እንደሚችሉ ለማሳየት ሳይሆን ሴቶች የራሳቸውን የህይወት ልምድና ብቃት ይዘው ወደ ሙያው ሲመጡ ማየት ነው የምፈልገው። ምክንያቱም ቴክኖሎጂውን ወደ ተሻለ አቅጣጫ ለመምራት ያስፈልጋሉ።
Thank you so much Simnit Gabriel for talking to us.
Simnit በቴክኖሎጂ ሙያ ውስጥ በተለይ ለጥቁር ሴቶች ያሉትን ኢፍትሃዊ አሰራሮችና አዲስ የመሰረተው ተቋም መገለል ለሚደርስባቸው የማህበረሰብ ክፍሎች እኩል እድል ለመፍጠር ስለሚያደርገው እንቅስቃሴ ስላጋራሽን፣ በተለይ ደግሞ ለወጣት ሴቶች ምክርሽን ስላካፈልሽልን ከልብ እናመሰግናለን።
Thank you for having me.
እኔ ስለጋበዛችሁኝ አመሰግናለሁ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥር አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ጋቢና ቪኦኤ ይቀጥላል። ያልተፈቀዱ አበረታች መድኃኒቶችን መጠቀም ወይንም ዶፒንግ የስፖርቱን ዓለም እየናጠ የሚገኝ ችግር ነው። ይሄ ስኬትን በአቋራጭ ለማግኘት የሚደረግ ጥረት ግን ስር የሰደደ የጤና እክል ምክንያትም እየሆነ ነው። በዚህ ጉዳይ ላይ አጭር መረጃ ነገራችሁ። አትሌቶች ግባቸው ማሸነፍ ነው። ከደም ካብ ከምባባ ሻገር አንዳንዶቹ በውድድሮች ውስጥ የበላይነት መቀዳጀት ይሻሉ። ለዚያም ነው ፊታቸውን ወደ ኃይለ ሰጪ ንጥረ ነገሮች የሚያዞሩት። ያልተፈቀዱ ብርታት ሰጪ ንጥረ ነገሮችን መጠቀም በሰውነት ላይ ጉዳት ያመጣል፣ እስከ ሞት ያደርሳል። ባለሙያዎች በተለምዶ በጥቅም ላይ የዋሉ ብርታት ሰጪ መድኃኒቶችን አናቦሊክ ስትሮይድ ሲሉ ይጠሯቸዋል። እኒህ ንጥረ ነገሮች የወንድ ሆርሞን የሚባለውን ቴስቶስትሮን የሚያስከትለውን ውጤት መሳይ ያሳያሉ። በዚህም ሂደት ጡንቻ ለማዳበርና ስብን ለማጥፋት ይረዳሉ እንደ እንግሊዝ ብሔራዊ የጤና አገልግሎት መግለጫ። ይሁንና ያላግባብ በዋሉ ጊዜ የልብ ድካም፣ ስትሮክ፣ የደም መርጋትና የኩላሊት ችግርን ይፈጥራሉ። በወንዶች ላይ የዘር ፍሬ መሟሸሽ፣ ወሲባዊ ብርታትን ማጣትን ከማስከተላቸው በተጨማሪ የብልት እጢ ካንሰር ተያዥነትን እድል ከፍ ያደርጋሉ። ሴቶች የወር አበባ መዛባትና የጸጉር መብንን ሊገጥማቸው ይችላል። የእድገት ሆርሞኖች አምፊታሚንስና የቀይ ደም ህዋሶችን የሚያባዙ መድኃኒቶች በኦሎምፒክ አደባባይ ከተከለከሉ የመድኃኒት ዝርዝሮች መካከል ይገኛሉ። የኃይለ ሰጪ መድኃኒቶች ጉዳይ ዓለም አቀፋዊ ሆኗል። ቱር ዲ ፍራንስ የተባለውን እውቅ ውድድር 7 ጊዜ አሸንፈው አሜሪካዊ የብስክሌት ግልቢያ ተወዳዳሪ ላንስ አርምስትሮንግ ኃይለ ሰጪ መድኃኒቶችን መጠቀሙ ከተረጋገጠ በኋላ ሁሉንም ሽልማቶች ተነጥቋል። የ15 ዓመቷ የሩሲያ የበረዶ ሸርተቴ ተወዳዳሪ ካሚላ ቫሌቫ የሰጠችው ናሙና የተከለከለ መድኃኒት መጠቀሟን መጠቆሙ ትኩረት ውስጥ አስገብቷታል። በተመሳሳይ ባለፈው ዓመት ሰኔ ላይ ናይጄሪያዊቷ ብሌሲንግ አካግባሪ የቀይ ደም ህዋስ የሚያባዛ መድኃኒት መጠቀሟ ስለተደረሰበት ከኦሎምፒክ ታግዳለች። ምንም እንኳን አትሌቶች እነዚህ መድኃኒቶች ለተለያዩ የጤና እክሎች እንዲጠቀሙ የተፈቀደ ቢሆንም ሁኔታውን እጅግ አደገኛ አሊያም የተከለከለ የሚያደርገው ከመጠን በላይ ማለፉ ነው። አነቃቂና በረታሽ ንጥረ ነገሮችን የሚጠቀሙ ሴቶች የድምፅ መጎርነን፣ የጸጉር መርገፍ እንዲሁም በሰውነት ላይ የሚበቅሉ ጸጉሮች መጨመርና የወር አበባ ዑደት ቀናት መዛባት ይገጥማቸዋል። ከዚህ በተጨማሪም እነዚህ አበረታሽ መድኃኒቶች ለከፍተኛ ኮሌስትሮል፣ ለጉበት መመዳረጋቸው እንዳለ ሆኖ ሱስ አምጪ መሆናቸው የስነ አምሮ ችግር በማስከተል የአትሌቶችን ሕይወት በዘላቂነት ይጎዳሉ። አናቦሊክ ስትሮይድስ የተሰኙት መድኃኒቶችን ከተጠቀሙ አትሌቶች መካከል 25 በመቶ የሚሆኑት ሰዎች ለካንሰር ተጋላጭ ሆነው እንደተገኙ ጥናቶች ያመለክታሉ። በዩናይትድ ስቴትስ በተደረገ በሌላ ተመሳሳይ ጥናትም 44 ከመቶ የሚሆኑ ታዳጊ አትሌቶች በቃሉ ያለ ሐኪም ማዘዣ ስቴሮይድ የተሰኘውን አበረታች ንጥረ ነገር እንደሚያገኙ አመለክቷል። ዓለም አቀፉ የአማተር አትሌቲክስ ፌዴሬሽን ኃይለ ሰጪ ንጥረ ነገሮችን መጠቀምን ከአውሮፓውያኑ 1928 ዓ ም ወዲህ ከልክሏል። ይህ ከሆነ ከ30 ዓመታት በኋላ የምርመራ ስርዓት ተዘርግቷል። I'm gonna go to the bathroom.